The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 18 2007 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
ሰለሞን ክፍሌነን። ለምሽቱ ያሉንን ዘገባዎች እናስተዋውቅ።
The AU election observers mission concludes that the parliament
የአፍሪካ ህብረት የምርጫ ታዛቢዎች ልዑካን ቡድን ይህ ምርጫ ለኢትዮጵያ ህዝብ ምርጫው በድምጽ መስጫ ጣቢያ ለመግለጽ እድል የሰጠው ነበርና የተካሄደው የፓርላማ ምርጫ የተረጋጋ ሰላማዊና ሊታመን የሚችል ነው ሲል ደምድሟል።
የአፍሪካ ህብረት የምርጫ ታዛቢ ልዑካን ቡድን መሪ ሁፊኪ ሙኒየ ፖሃምባ በኢትዮጵያ ስለተካሄደው ምርጫ ከሰጡት የመጀመሪያ ዘገባ የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል።
ለምሳሌ ፕሮፌሰር በየነ ጴጥሮስን እና የኢህአዴጉን እጩ አቶ ዮሴፍ ዳይሞን በንመለከት በ01ሀ የምርጫ ጣቢያ 1051-171 በጌዶ አካባቢ የምርጫ ጣቢያ የኢህአዴጓ ወይዘሮ አስቴር ዳዊት ሾቴ 724 ድምፅ ሲያገኙ ተቃዋሚ ፓርቲዎች ዜሮ ነው ያገኙት አምስቱም።
ምርጫዎቹን እየዘገበ የሚገኘው ባልደረባችን ሄኖክ ሰማግዜር በየጣቢያው ከተለጠፉት ውጤቶች በመነሳት ያካፈለንን ነው። ወደ ኋላ ላይ እናቀርበዋለን።
ከአውሮፓ ፓርላማ አባል አና ጎሜሽ የሰጡትንና ትላንት በከፊል በሰዓት ጥበት ያቀረብነውን አስተያየት ሙሉን ለሁለተኛው አጋማሽ ይዘነዋል።
የዞን 9 ብሎገሮች የዛሬ የፍርድ ቤት ውሎና አልሸባብ ኬንያ ውስጥ እንደገና ጥቃት ማድረሱን የተመለከቱ ዘገባዎች አሉ። ንጉሱ ታምሬ ፕሮግራማችንን ይመራል። አሁን የዓለም ዜና ይቀርባል።
ተጠርጣሪ የአልሸባብ ነውጠኞች ሶማሊያ ድንበር አቅራቢያ ቅኝት ላይ በተሰማሩ ፖሊሶች ላይ ጥቃት አድርሰው አንድ መኮንን መገደሉንና ሌሎች በርካታ ፖሊሶች መጎዳታቸውን የኬንያ ፖሊስ አስታወቀ። ባለሥልጣናት እንደገለጹት ጥቃቱ የደረሰው ትላንት ማታ ዩምቢስ መንደር ውስጥ አንድ የፖሊስ መኪና በተቀበረ ፈንጂ ላይ ሲያልፍ በትንሹ ሦስት መኮንኖች ከተጎዱ በኋላ ነው። ከዚያም ጉዳት የደረሰባቸውን ለመርዳት የደረሱ ሌሎች ፖሊሶች ላይ ጥቃት በመከፈቱ ከባድ የተኩስ ልውውጥ ተካሂዷል ተብሏል። የጋሪሳ ወረዳ ፖሊስ አዛዥ አብዱራሺድ አብዱላሂ ለቪኦኤ እንደተናገሩት በተኩስ ልውውጡ ወቅት አንድ ፖሊስ ተገድሎ ሌሎች ሁለት ቆስለዋል። ጋሪሳ ከአንድ ወር በፊት አልሻባብ በአንድ ኮሌጅ ላይ ጥቃት አድርሶ 148 ተማሪዎችን የገደለበት ስፍራ ነው። አልሻባብ በትላንቱ ጥቃት 20 ፖሊሶች ተገድለዋል ይላል። ፖሊስና የአካባቢው ባለሥልጣናት ግን ያስተባብላሉ። አድማጮች፣ በዚህ ዜና ላይ መጽሔት ወደ ኋላ በስፋት ይመለስበታል።
ማሊዋ ዋና ከተማ ውስጥ የባንግላዴሽ ሰላም አስከባሪዎች በታጣቂዎች ተገደሉ። ግድያው የተፈጸመው ትናንት ሰኞ ዋና ከተማዋ ባማኮ ውስጥ ሲሆን ሌሎችም በአደጋው እንደቆሰሉ ተነግሯል። ከባማኮ የደረሰንን የካተሪና ሆዥን ዘገባ አዲሱ አበባ ያቀርባል።
የሰላም አስከባሪዎቹ የባንግላዴሹ የተባበሩት መንግስታት ድርጅት ልዑካን አባላት ናቸው። አደጋው የደረሰውም ከአውሮፕላን ጣቢያ ወደ ከተማዋ ሲያመሩ ማንነታቸው ያልታወቀ ታጣቂዎች በከፈቱባቸው የተኩስ እሩምታ ነው። አንደኛው ሰላም አስከባሪ ወዲያውኑ ሲሞቱ፣ ሌሎቹ ደግሞ ወደ ሐኪም ቤት ተወስደዋል ሲል አንድ በስፍራው የነበረ እማኝ ተናግሯል። ይህ የትናንቱ ጥቃት በሳምንት ጊዜ ውስጥ በድጋሚ የደረሰ ሲሆን ከአምስት ቀናት አስቀድሞ አንድ ታጣቂ በተባበሩት መንግስታት ድርጅት መኖሪያ አካባቢ ተኩስ ከፍቶ ጥቃት እንዳካሄደው ተመዝግቧል። ያ ጥቃት በዋና ከተማዋ ባማኮ በሚገኘው በፋሶካኑ ቀዬ ነው የተካሄደው። ከ40 በላይ ሞተው ከ100 በላይ የቆሰሉባት ማሊ በአሁኑ ወቅት በሰላም አስከባሪዎች ላይ ከፍተኛ ጥቃት ከሚደርስባቸው የዓለማችን ክፍሎች አንዷ ሆናለች። መሐሙዱ ኮሊባሊ የሴቼንቶ ማለት የታክሲ ሾፌር ነው። ጥቃቱ በተባበሩት መንግስታት ድርጅት የሰላም አስከባሪዎች ላይ ማነጣጠሩ አላስደነቀውም። መሐሙዱ እንደሚለው ይሄ የማሊ ሕዝብ ችግር ስለሆነ መፍትሄውም በማሊ ሕዝብ እጅ ነው እንጂ በሌላ የውጭ ወገን የሚፈታ አይደለም። የተባበሩት መንግስታት ድርጅትም መፍትሄ አይሆንም። እነርሱ ወዲህ የመጡት የራሳቸውን ሥራ ለመስራት እንጂ ለማሊ ሕዝብ ጥቅም አይደለም። ይህ ሁሉ ሆኖም ማህሙዱ ጥቃቱን በጽኑ ያወግዛል። ሆኖም አላስደነቀውም። ዋና ከተማዋ ውስጥ ጥቃቶች እንብዛም ባልሆኑበት ወይም በማይታዩበት ሁኔታ አማጽያኑ በሰሜን ያሉትን የተባበሩት መንግስታት አባላት እያጠቁ መሆናቸው ይነገራል። ያ አካባቢ ደግሞ በመንግስቱና በተዋረሽ ሽምቅ ተዋጊዎች መካከል ጦርነት የሚካሄድበት ስፍራ ነው። እስላማዊ ነውጠኞችም በዚያ አካባቢ የተለያዩ ጥቃቶች ማካሄዳቸው አልቀረም።
የኢራቅ መንግስት ምዕራባዊ የአንባር ክፍለ ግዛትን ከእስላማዊ መንግስት ነውጠኞች አስለቅቆ ለመያዝ ዘመቻ መክፈቱን አስታወቀ። ይህ መግለጫ ዛሬ በመንግስቱ ቴሌቪዥን የተሰጠው ሙስሊም ነውጠኞች ዋና ከተማዋን ራማዲን ከተቆጣጠሩ 2 ሳምንት ባልሞላው ጊዜ ነው። ራማዲ በተቃዋሚዎቹ እጅ ከወደቀች ጀምሮ የኢራቅ ወታደሮችና የመንግስቱ ደጋፊ ሚሊሻዎች ከከተማዋ በስተ ምስራቅ ተሰብስበው የብዙሃኑ ሱኒ መቀመጫ የሆነችውን ክፍለ ሀገር ለማስለቀቅ እየተዘጋጁ ነው ተብሏል። አንባር ከዋና ከተማዋ ባግዳድ በስተ ምዕራብ የሚገኝ ስፋት ያለው በረሃማ ግዛት ሲሆን ከጎረቤት አገሮች ዮርዳኖስ፣ ሶሪያና ሳውዲ አረቢያ ጋር ይዋሰናል። እስላማዊ መንግሥት ነኝ እያለ ራሱን የሚጠራው ነውጠኛ ቡድን እንደ ፋሉጃ ያሉ ሌሎች ከተሞችን ጨምሮ አብዛኛውን የአንባር ግዛት ላለፈው 1 ዓመት ተቆጣጥሯል። የኢራቅ ጠቅላይ ሚኒስትር ሄደር አልአባዲ ትላንት ከቢቢሲ ጋር ባደረጉት ቃለ ምልልስ ራማዲ በሀገሪቱ ወታደሮች ችሎታ ላይ እምነት አለኝ፣ ራማዲ በቀናት ጊዜ ውስጥ ነጻ ትወጣለች ብለዋል። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር የኢራቅ ወታደሮችን የመዋጋት ፍላጎት ጥያቄ ውስጥ ካስገቡ በኋላ ምክትል ፕሬዚደንት ጆ ባይደን ትላንት ለኢራቁ መሪ ስልክ ደውለው የሁለቱን ሀገሮች ግንኙነት ለማለሳለስ ሞክረዋል።
ኢራን በስለላ የወነጀለችው የዋሽንግተን ፖስት ጋዜጣ ዘጋቢ የጄሰን ራዚያን የፍርድ ሂደት ዛሬ በዝግ ችሎት መሰማት ጀምሯል። መንግስታዊው የኢራን የዜና አገልግሎት ኢርና እንደዘገበው ክሱ መሰማት የጀመረው ብዙ ጊዜ የብሔራዊ ጸጥታ ጉዳዮችን በሚያየው አብዮታዊ ፍርድ ቤት ነው። ባለፈው ሐምሌ ተይዞ በቁጥጥር ስር ከዋለ ጀምሮ ጋዜጠኛው ክስ ሳይመሰረትበትና ጠበቃ እንዳያየው ተከልክሎ ለወራት የቆየው በአያያዙ አስከፊነት በሚታወቀው ኢቨን በሚሉት ወህኒ ቤት ነው። በመጨረሻ አንዴ ብቻ ለጥቂት ጊዜ ጠበቃ እንዲያነጋግረው ተፈቅዶለት በስለላና ፕሮፓጋንዳ በማሰራጨት መከሰሱ ተገልጾለታል። የመንግስቱ ባለስልጣናት ጉዳዩን በዝግ ማየት የፈለጉት ከጸጥታ ጥበቃ ጋር በተያያዘ ሳይሆን ላቀረቡበት ክስ ምንም ማስረጃ የሌላቸው መሆኑን ስለሚያውቁት ነው ሲል የራዚያን ወንድም አስረድቷል። ዘ ዋሽንግተን ፖስት እና የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ጄሰን ራዚያን በጋዜጠኝነት ስራው የፈጸመው ወንጀል የለም ሲሉ ከስር እንዲለቀቅ በተደጋጋሚ ጥሪ አስተላልፈዋል። ሲፒጄ ዓለም አቀፍ የጋዜጠኞች መብት ተሟጋቹ ድርጅትም ፍትህ ተጓሏል በማለት እንዲለቀቅ ተማጽኗል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የአውስትራሊያ ጦር ሰራዊት 46 ጥገኝነት ፈላጊ ቪየትናማውያንን ለአንድ ወር ግድም ባህር ላይ ይዞ ካቆየና አጭር ቃለ መጠይቅ ካደረገላቸው በኋላ ማመልከቻቸውን ውድቅ አድርጓል። የሀገሪቱን የድንበር ጸጥታ በበላይነት የሚቆጣጠሩት ሜጀር ጄኔራል አንድሩ ቦርቴል ለምክር ቤት አባላቱ እንደተናገሩት የአውስትራሊያ ቃኝ መርከብ ያን ጀልባ ባህር ላይ የያዘው በመጋቢት አጋማሽ ነው። ቪየትናማውያኑ ዓለም አቀፉን ለስደተኞች የሚሰጥ ከለላ ጥያቄ አያሟሉም ሲሉ ባለሥልጣናቱ ተናግረዋል። ወንዶች፣ ሴቶችና ሕፃናቱ ለ40 ደቂቃ ያህል ጥያቄ ከተደረገላቸውና ቪየትናም ተመላሾቹን ለመቅጣት ከተስማማች በኋላ በአውስትራሊያ የባህር ኃይል መርከብ ወደ ሀገራቸው እንዲመለሱ ተደርጓል። አውስትራሊያ ጠቅላይ ሚኒስትር ቶኒ አበት እንደ አውሮፓውያን ዘመን አቆጣጠር በ2013 ስልጣን ከያዙ ወዲህ ብቻ 18 ከለላ ፈላጊዎችን የያዙ ጀልባዎችን ወደ መጡበት መልሰናል ሲሉ የሀገሪቱን የድንበር ጸጥታ በበላይነት የሚቆጣጠሩት ሜጀር ጀነራል አንድሩ ቦርቴል አስረድተዋል።
ሩሲያ ዛሬ ሌላ አዲስ ዙር የአየር ኃይል ልምምድ መጀመሯ ታወቀ። ይህም ኔቶ ውጥረቱ ባየለበት በአርክቲክ ወታደራዊ ትርኢት እያካሄደ ካለበት ጊዜ ጋር እንደገጠመ ነው የተነገረው። ሩሲያ ትናንት በጀመረችው የጦር ልምምድ 700 ያህል የጦር መሳሪያ አይነቶች ታይተዋል። 12000 ወታደሮችና 250 ተዋጊ አውሮፕላኖች ተሳትፈዋል። በዚህ ሁለት ከዩናይትድ ስቴትስና ከ8 የአውሮፓ ሀገሮች የተላኩ 100 ተዋጊ ጀት አውሮፕላኖችና 4000 ወታደሮች በ2015ቱ ማለት በዘንድሮ ማለት ነው የአርክቲክ ጦር ልምምድ ላይ መሳተፋቸው ታውቋል። የኖርዲክ ልምምድ እየተባለ የሚጠራው የዘንድሮ አመታዊ ወታደራዊ የጦር ልምምድ እስከ ግንቦት 23 ቀን ይቀጥላል ተብሏል። ከቮልጋ ወንዝ እስከ ሳይቤሪያ የሚደርሰውና በቀጥታ በፕሬዚደንት ቭላድሚር ፑቲን ትዕዛዝ የተጀመረው ነው የተባለው የሩሲያው የጦር ልምምድ ደግሞ እስከ ፊታችን ሐሙስ ድረስ ይዘልቃል ተብሏል። 5ቱን የኖርዲክ ሀገሮች ዴንማርክ፣ ፊንላንድ፣ አይስላንድ፣ ኖርዌይ እና ስዊድንን ጨምሮ በጠቅላላው 9 ሀገሮች በድንበሮቻቸው አካባቢ የሩሲያ ኃይሎች እንቅስቃሴ ማየሉን በመግለጽ ወታደራዊ ትብብር ለማድረግ ቃል ገብተዋል።
በመጨረሻም አድማጮች፣ ቻይና ወታደራዊ ጥንካሬዋን አጨቃጫቂውን የባህር ክልል ጨምሮ ከድንበሯ ውጭ እንደምታሰፋ ከጎረቤቶቿ ጋር ግን ፍጥጫ ውስጥ መግባት እንደማትፈልግ ዛሬ አስታውቃለች። የቻይና ካቢኔ በዚህ የፖሊሲ ሰነዱ የሕዝባዊ አርነት ሰራዊት ትኩረቱን ከክልሉ የአየር መከላከል ወደ ማጥቃትና መከላከል ያዞራል ብሏል። ሰነዱ ዛሬ ይፋ የሆነው ቤጂንግ በደቡብ ቻይና ባህር ላይ በምትገነባው ደሴት ሳቢያ ቻይናና ዩናይትድ ስቴትስ እየተወዛገቡ ባለበት ወቅት ነው። ቻይና የወሰደችው እርምጃ ባህሩ ላይ የግዛት ጥያቄ ከሚያነሱ ሌሎች ሀገሮችም ተቃውሞ አስነስቷል። መላው የደቡብ ቻይና ባህር ግዛት ይገባኛል የምትለው ቤጂንግ የዩናይትድ ስቴትስ አውሮፕላን የስለላ ተልእኮ በረራ በሰው ሰራሹ ደሴት አቅራቢያ ካካሄደ በኋላ ተቃውሞዋን በይፋ አቅርባለች። ለሰዓቱ ያለን ዜና ይኸው ነው።
ክቡራትና ክቡራን፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13870 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 18 2007 ዓመተ ምህረት ምሽት ፕሮግራማችን ነው። አብራችሁ እንድትቆዩ በድጋሚ እንጋብዛለን።
There cannot be democratic elections in a country which jails full of journalists and bloggers and activists.
ቁጥራቸው የበዛ ጋዜጠኞችን፣ ብሎገሮችንና የመብት ተሟጋቾችን በመታሰር ሀገር ውስጥ ዲሞክራሲያዊ ምርጫዎች ሊካሄዱ ከቶ አይቻልም።
አና ጎሜሽ የአውሮፓ ፓርላማ አባል ናቸው።
ኤሌክሽን ይደረጋል። ኢፒአርዲኤፍ ዶሚናንት ነው። ግን ይሄ ዶሚናንት የሆነው አይ ቲንክ ዊ ሹድ ቢ ኬርፉል ኢንታይርሊ ፖለቲካ ስፔሱ ተዘግቷል፣ ኦፖዚሽን አራስ ይደረጋል ብሎ መገምገም ትክክል አይደለም። ተቃዋሚ ኃይሉም ሪስፖንሲቢሊቲ መውሰድ አለበት።
እንጂኛው ቴዎድሮስ ዳኜ ይባላሉ። የደቡብ ሱዳን ፕሬዝደንት ልዩ አማካሪና የቀድሞ የአሜሪካ ኮንግረስ የአፍሪካ ስፔሻሊስት ናቸው። በሰዓት ጥበት ምክንያት በትናንትናው ዕለት በቅንጫቢ ነበር ያሰማነው። በሁለተኛው አጋማሽ ሙሉ ዝግጅት ይቀርባል።
አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
የአፍሪካ ህብረት የምርጫ ታዛቢዎች ስላለፈው እሁድ የኢትዮጵያ ጠቅላላ ምርጫ ቅይጥ አመለካከት የተንጸባረቀበት ግምገማ ሰጥተዋል። የታዛቢው ቡድን መሪ ሆፊኬፑንየ ፖሃምባ የተመለከቷቸውን ችግሮች ሲጠቁሙ የገዢው ፓርቲ ወገኖች በአንዳንድ የምርጫ ጣቢያዎች መራጮች ለመንግስት ድምፅ እንዲሰጡ ሲገፋፉ እንዳዩ ተናግረዋል። ሆኖም የምርጫው ሂደት ሰላማዊና የሚታመን ነው ብለዋል። የተቃዋሚ ፓርቲዎች ከምርጫው አስቀድሞ የውድድር መስኩን ለሁሉም እኩል ባለማድረግ መንግስትን ሲከሱ ነበር። እኩል አያደርግም ብለው መንግስትን ሲከሱ ነበር። ምርጫው የተቃዋሚ ታዛቢዎች የተዋከቡበትና የፍርሃት ድባብ የሰፈረበት ነው ተብሏል። 59 የአፍሪካ ህብረት ታዛቢዎች ናቸው 94 ሚሊዮን የህዝብ ብዛት ያላትን የኢትዮጵያን የምክር ቤት ምርጫ የታዘቡት። አኒታ ፓውል እና መለስካቸው አመሃ በአፍሪካ ህብረት የምርጫ ግምገማ ላይ የተሰጠውን መግለጫ ተከታትለው ነበር።
ሁለት ሁለት አባላት ያሏቸው 29 ቡድኖች ታዛቢዎቹን ከአፋር ክልል በስተቀር በመላ ኢትዮጵያ ያሰማራው የአፍሪካ ህብረት የምርጫ ታዛቢ የሉካን ቡድን በምርጫ ሁለት 356 የምርጫ ጣቢያዎችን መመልከቱን ዛሬ ይፋ ባደረገው የመጀመሪያ ደረጃ ዘገባ አትቷል። እስከ ግንቦት 16 2007 ዓ.ም ምረት የምርጫ ዕለት ያካሄደውን የትዝብት የመጀመሪያ ውጤትም ሲደመድም ምርጫው የረጋና ሰላማዊ ሊታመን የሚችል ነው ብሎታል። የቀድሞው የናሚቢያ ፕሬዚዳንትና የሉካን ቡድኑ መሪ ሄፊኬፑኒ ፖሃምባ
The AU Election Observers Mission concludes
የአፍሪካ ህብረት የምርጫ ታዛቢዎች ሉካን ቡድን ይህ ምርጫ ለኢትዮጵያ ህዝብ ምርጫው በድምፅ መስጫ ጣቢያ ለመግለጥ እድል የሰጠው ነበርና የተካሄደው የፓርላማ ምርጫ የተረጋጋ ሰላማዊና ሊታመን የሚችል ነው ሲል ደምድሟል።
ቡድኑ በዚህ የመጀመሪያ የትዝብት ዘገባው እንዳተተው ከምርጫው ዕለት በፊትና በምርጫው ዕለት የታዩ መልካም ክንውኖችም ሆኑ ጉድለቶችን አስተውያለሁ ይላል። የኢትዮጵያ ብሔራዊ ምርጫ ቦርድን ቴክኒካዊ ብቃት ቡድኑ አመስግኗል። ይሁንና የተማከለ የመራጮች መዝገብ አለመኖሩና የመራጮች መዝገቦች በየምርጫ ጣቢያዎቹ የተበታተኑ በመሆናቸው እንዲሁም መዝገቦቹ የእጅ ጽሑፍ ስለሆኑ ለነጻ ታዛቢዎች፣ ለፓርቲዎች ሆነ ለማንኛውም ሌላ ባለድርሻ የመዝገቡን ይዘት መርምሮ ትክክለኛነቱን ለማረጋገጥ እጅግ አስቸጋሪ ያደርገዋል ይላል። በምርጫ ዕለት ተመለከትኳቸው ካላቸው ዋናውና ጉድለቶች አንዱ አንዳንድ የምርጫ ጣቢያዎች በሕግ ከተረነገገው ድምፅ የመስጫው ሰዓት በግማሽ ሰዓት ያህል ቀድመው መጀመራቸው ነው። ይህ ለመራጮቹ እኩል የመምረጫ ሰዓትን ሊነፍግ ይችላል። ሚስተር ፖሃማ
While it is encouraging to observe the eagerness of voters to exercise their right to vote
መራጮች በመምረጥ መብታቸውን ለመጠቀም ያላቸውን ጉጉትና ፍላጎት ማየቱ የሚያበረታታ ቢሆንም የምርጫ ጣቢያዎችን ቀደም ብሎ መክፈት ግን ሁሉም መራጮች በአንድ አይነት ሰዓት መጀመር እንዳለባቸው የሚደነግገውን የእኩልነት መርህን አጠራጣሪ ሁኔታ ላይ የሚጥል ነው።
ቡድኑ ከጎበኛቸው ምርጫ ጣቢያዎች መካከል 21.42 በመቶ በሚሆኑት ምርጫ ጣቢያዎች ኃላፊዎቹ የድምፅ መስጫ ኮረጆዎች ባዶነት በታዛቢዎች ፊት መረጋገጥ አለበት የሚለውን ድንጋጌ እንዳላከበሩም ዘገባው ይናገራል። ይህ ድርጊት ግልጽነትንና የመተማመን መንፈስን ይሸረሽራል ሲልም ያስጠነቅቃል። ከዚህ ሌላ ደግሞ ከምርጫ ቁሳቁስ ጋር የታየውን ጉድለት የቡድኑ መሪ እንዲህ አቅርበውታል።
The mission noted, however, that the ballots were not serialized.
ይሁንና የልዑካን ቡድኑ የድምፅ መስጫ ወረቀቶች ተከታታይ ቁጥር እንዳልተሰጣቸው አስተውሏል። ደግሞም በተበታተኑ ሉኮች ነበር የተናኙት። ይህ ደግሞ በተለይ መዝገብ ባለበት የምርጫ ሂደቶች ላይ የግልጽነትንና የተጠያቂነትን ጉዳይ ያስነሳል።
የድምፅ መስጫ ኮረጆዎችን በተመለከተም በምርጫ ወቅት ሊከሰቱ የሚችሉ ጥርጣሬዎችንና አለመተማመንን ለማስቀረት ወይንም ለመቀነስ የሚያስችል አይደለም ሲል ቡድኑ ምልከታውን ያስረዳል። የቡድኑ መሪ ሄፊኬፑኒ ፖሃምባ የዚህ ምርጫ ባለድርሻ ሁሉ ወደፊት መደረግ አለበት ብሎ ቡድኑ የሚያምንበትን የሚያበረታታውንም አቅጣጫ አመልክተዋል።
Cognizant that tabulation of results is ongoing, The OAU Election Observer Mission
በአሁኑ ጊዜ ውጤቶችን የመደመሩ ሥራ እየተከናወነ መሆኑን በመመልከት የአፍሪካ ህብረት ታዛቢዎች ልዑካን ቡድን የፖለቲካ ፓርቲዎች፣ እጩ ተወዳዳሪዎች፣ ደጋፊዎቻቸውና መራጩ ሕዝብ ከምርጫ በፊትና በምርጫው ዕለት የነበረው ሰላማዊ ሁኔታ እንዲቀጥልና የድህረ ምርጫ ክርክሮችና አለመግባባቶች ቢኖሩ ህጋዊ የአቤቱታ ማቅረቢያ መንገዶችን እንዲጠቀሙ ያበረታታል።
የአፍሪካ ህብረት የምርጫ ታዛቢዎች ልዑካን ቡድን የመጨረሻ ዘገባውን የመጨረሻው የምርጫ ውጤት በምርጫ ቦርድ ይፋ በተደረገ 2 ወራት ውስጥ እንደሚያወጣም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተከበራችሁ አድማጮች፣ የዕለቱን አብይ ርዕስ ነበር የሰማችሁት። የመጽሔት ትንታኔው ይቀጥላል። በሰሜን ምስራቅ ኬንያ ከሶማሊያ ጋር በሚዋሰነው ድንበር አጠገብ በሚገኝ ቦታ የአልሻባብ አማጽያን ትላንት ማታ አንድ የፖሊስ ቡድን እንዳጠቁ የኬንያ ፖሊሶች አስታውቀዋል። አንድ ፖሊስ እንደተገደለ የአሜሪካ ድምፅ ራዲዮ ዘጋቢ ጌቭ ጃስሎ ከናይሮቢ በላከው ዘገባ ጠቅሷል። አዳነች ፍሳዬ ታቀርበዋለች።
በአልሸባብነት የሚጠረጠሩ ታጣቂዎች በጋሪሳ ወረዳ ላይ በሚገኙት ፋፊና ዩምቢስ አካባቢ ቦታዎች ላይ በፖሊስ ጥበቃ ጣቢያ ላይ በከፈቱት ጥቃት አንድ ፖሊስ ሲገደል ቢያንስ 4 እንደቆሰሉ ባለሥልጣኖች ተናግረዋል። የአገር አስተዳደር ሚኒስቴር ቃል አቀባይ ሙዌንዳ እንጆካ ጥቃቱ የተጀመረው አንድ የፖሊስ መኪና የተቀበረ ፈንጅን በመታበት ወቅት ነው ሲሉ ለአሜሪካ ድምፅ ሬዲዮ ተናግረዋል።
ሌሎች ፖሊሶች አደጋ የገጠማቸውን ፖሊሶችና መኪናይቱን ለመርዳት በሄዱበት ወቅት አማጽያኑ የደፈጣ ጥቃት ከፈቱባቸው።
እስላማውያኑ አማጽያን ባለፈው ወር በአካባቢ በሚገኘው ዩኒቨርሲቲ አብዛኞቹ ተማሪዎች የሆኑ 148 ሰዎችን በገደሉበት ወረዳ ነው የወቅቱ ጥቃት የተፈጸመው። ባለፈው ሳምንት የአልሸባብ አማጽያን የትላንቱ ጥቃት በደረሰበት ቦታ ላይ ሲሰብኩ እንደነበር ተዘግቧል።
ከሞላ ጎደል የአልሸባብ አማጽያን ታይተዋል የሚል ጭምጭምታ ይሰማበት ወደ ነበረው የሶማሊያ ድንበር በሚጠጋው ቦታ ላይ ነው ጥቃቱ የተከፈተው።
የአካባቢው ሚዲያ በገለጸው መሰረት አልሸባብ በጥቃቱ ከ20 በላይ የሚሆኑ ፖሊሶች ተገድለዋል ይላል። የጋሪሳ ወረዳ ኮሚሽነር ጄምስ ኪያንዳ ግን አንድ ፖሊስ በጥቃቱ በደረሰበት ጉዳት እንደሞተ ዛሬ ለአሜሪካ ድምፅ ሬዲዮ በስልክ አረጋግጠዋል። የገቡበት ያልታወቀ ፖሊሶች አሉ የሚለውን ወሬንም አስተባብለዋል።
የገባበት ያልታወቀ ፖሊስ የለም፣ የተቀሩት ፖሊሶች ሁሉም ተገኝተዋል።
ኮሚሽነሩ አያይዘውም በጥቃቱ ጉዳት የደረሰባቸው ተሽከርካሪዎች እንዳሉና ፖሊሶች አጥቂዎቹን እየተከታተሉ እንደሆነ ገልጸዋል። የኬንያ መንግስት በተለይም በጋሪሳ ዩኒቨርሲቲ ኮሌጅ ላይ ፍጅት ከተፈጸመ በኋላ አስተማማኝ ባልሆነው ሰሜን ምስራቅ ክልል የጸጥታ ጥበቃ ለማጠናከር ቃል ገብቶ ነበር። የአገር አስተዳደር ሚኒስቴር ቃል አቀባይ እንጆካ ታዲያ ባለሥልጣኖች በአካባቢው ተጨማሪ ኃይሎች መድበዋል፣ ይሁንና የጸጥታ ሁኔታን የማሻሻል ጉዳይ የረጅም ጊዜ ውጥን ነው ብለዋል።
Instead of militants, they keep shifting, they keep moving, and the terrain also, as you might...
እንዲህ አይነቶቹ አማጽያን ቦታ እየቀያየሩ ይንቀሳቀሳሉ። የመልካ ምድራዊ አቀማመጡ ለመገናኛ አመቻ አይደለም። ስለሆነም የጸጥታ ሁኔታን የማጠናከሩ ጉዳይ የመሰረተ ልማት ዝርጋታን ይጠይቃል። ይህ ተግባር ደግሞ በአጭር ጊዜ የሚከናወን አይደለም።
አልሸባብ በበኩሉ ኬንያ በደቡባዊ ሶማሊያ የምታካሄደው ወታደራዊ እንቅስቃሴን ለመበቀል በድንበሩ አካባቢ ጥቃት ማካሄዱን እንደሚቀጥል ተናግረዋል። ኬንያ ከአራት ዓመታት በፊት ወደ ሶማሊያ ወታደሮች የላከችው የአፍሪካ ህብረት ኃይሎች በአልሸባብ ላይ በሚያካሄዱት ውጊያ ለመርዳት እንደሆነ ይታወቃል። የማክሰኞ ምሽት የመጽሔት ክፍለ ጊዜ ዘገባዎችን ነው ያስደመጥናችሁ። የተከበራችሁ አድማጮች፣ የጦማሪያኑና የጋዜጠኞቹ የዛሬ ፍርድ ቤት ውሎን የተመለከተውን ዘገባ እንደደረሰን እናቀርባለን። አብራችሁን ቆዩ።
በአካባቢዎ ያዩትንና ያስደሰቶትን ያስገርሞትን ወይም እንዲያው ቀልቦን የሳበ ክስተትና ሁኔታ በእጅ ስልኮ ፎቶ አንስተው ከዚያው ከእጅዎ ላይ በቪኦኤ አፕ ሊልኩልን እንደሚችሉ ያውቃሉ?
በእጅ ስልኮ ፎቶግራፍ አንስተው ከላኩልን የአሜሪካ ድምፅ ራዲዮ የአፍሪቃ ቀንድ አገልግሎት በፎቶ መድብሎቹ ወይንም ጋለሪዎቹ ውስጥ ያስገባሎታል።
በቅድሚያ የቪኦኤን አፕ
ለአንድሮይድ ተጠቃሚዎች ከጉግል ፕሌይ
ለአይኦኤስ ተጠቃሚዎች ተጠቃሚዎች ከአፕ ስቶር
ለኖኪያና የቆዩ ስማርት ስልኮች
ከm.binu.com ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩ።
የርሶ ወደ ሆነው ሳይት ለመሄድ ወደ ዌብሳይታችንም ገብተው ትክክለኛውን ማገናኛ ወይንም ሊንክ ተጭነው ሊከተሉ ይችላሉ።
ለምሳሌ በአካባቢው ያዩትን የተፈጥሮ ውበት
ወይም የከተማ እንቅስቃሴ
ወይም የግብርና ስራ
ወይም የከብት እርባታ
ወይም የጉዞ ማስታወሻ በፎቶ ሊያሳዩን ከፈለጉ በቪኦኤ የአማርኛ ቋንቋ ገጽ ላይ በላይኛው የቀኝ ጥግ ያለውን ቀስት ይጫኑና የፎቶ ካሜራውን ምስል ይጫኑ።
ከዚያም አዲስ ምረጥ የሚለውን በመጫን የፈለጉትን ፎቶ ሊያነሱ ይችላሉ።
ወይም ደግሞ ከክምችት ይምረጡ የሚለውን በመጫን ቀደም ሲል ካነሷቸውና በስልኮ ላይ ከሚገኙ ፎቶግራፎች የፈለጉትን ወደ ዌብሳይታችን ማሳፈር ይችላሉ።
ለሚልኩት ፎቶ ርዕስ ይስጡት። ፎቶው ስለምን እንደሆነ ይግለጹ። ስሙን ያስፍሩበትና
የብዕርም ስም ሊሆን ይችላል።
ለመላክ በገጹ ላይ የላይኛው የቀኝ ጥግ ላይ የሚገኝን ላክ የሚለውን ቁልፍ ይጫኑ። የፎቶግራፉ የባለቤትነት መብት ከተረጋገጠ በኋላ የሚመረጡ ፎቶዎች በፎቶ መድብላችን ወይንም በጋለሪያችን ላይ ይወጣሉ። እርሶም ማንም ወደ ገጻችን የሚገባ ሊያያቸው ይችላል።
አሁኑኑ ይሞክሩት።
መልካም ፎቶ በቪኦኤ አፕ።
ቀጣዩ ዘገባ ደርሶናል። ወደዛ እናልፋለን። ከአንድ ዓመት በላይ የእስር ጊዜ ያስቆጠሩት 6 ጦማሪያንና 3 ጋዜጠኞች ዛሬ ፍርድ ቤት ቀርበው ነበር። ተቋርጦ የነበረው የምስክር መስማት ሂደትም ከአንድ ወር ከ15 ቀን በኋላ መሰማት ቀጥሏል። የእነዚህ ወጣት ጦማሪያንና ጋዜጠኞች ጠበቃ አቶ አማሃ መኮንን የችሎቱ ውሎ እንዴት እንደነበር ለአዲስ አበባው ዘጋቢያችን መለስካቸው አማሃ ገልጸውለታል።
አቶማ እንዴት ዋሉ?
እግዚአብሔር ይመስገን። ሰላም ሰላም ዋላችሁ።
ዛሬ የዘጠኙ ጦማሪና ጋዜጠኞች ጉዳይ እንደገና ተጀምሯል። እንዴት ነበረ ዛሬ የችሎቱ አካሄድ?
ጉዳዩ መሰማት የቀጠለው ከወር ከ15 ቀን አካባቢ በኋላ ነው። ዛሬም የቀጠለው አቃቤ ሕግ ቀሩኝ ያላቸውን ምስክሮች በማሰማትና ኤግዚቢትነት ይዣቸዋለሁ ያላቸውን ሲዲዎች እና ላፕቶፖች፣ ሞባይል ስልኮች እንዲህ በመሳሰሉ ከእነሱ ጋር እነሱን ለማቅረብ እና ከእነሱ ጋር በተያያዘ ምስክርነት ለማሰማት በሚል ነው። ነገር ግን ዛሬ ያው አቃቤ ሕግ ቀሩኝ ካላቸው 12-13 አካባቢ ምስክሮች ውስጥ ዛሬ ማቅረብ የቻለው 3 ምስክር ብቻ ነው። አንደኛው ምስክር በኤዶም ካሳዬ ላይ መሰክራለሁ ብሎ የቀረበ ነው። ሌላኛው በናት ላይ መሰክራለሁ ብሎ የቀረበ ነው። አንዱ ደግሞ በተስፋ አለም ላይ የምመሰክረዋለኝ ብሎ ነው የቀረበው እና ሶስቱም ደግሞ ያው እንደ ቀድሞቹ ምስክሮች ታዛቢ ናቸው ከተከሳሾቹ እጅ። እነዚህም ላፕቶፖች፣ ሞባይሎች፣ ሲዲዎች ሲያዙ አይቻለው በሚል ነው። ከናትናኤል ጋር ደግሞ እንደዚሁ ከቢሮው ዶክመንቶችና ሲዲ ሲያዝ አይቻለው በሚል የቀረቡ ናቸው። በዚሁ መሰረት ምስክርነታቸው ተሰምቷል። ሌላው ሲዲው እንዲቀርብ ተብሎ ነበረ። ሲዲውን ጠዋት ማቅረብ አልቻለም። አቃቤ ከሰዓት አሉኝ ያላቸውን ሲዲዎች አቅርቧል። እነዚህ ሲዲዎች እንግዲህ ምንድን ነው ሲባል አቃቤ ሕግ አሁን ደግሞ እያለ ያለው ከቀረቡት ከተቆጠሩት 12 ሲዲዎች ውስጥ 2 ወይም 3 ብቻ ናቸው የምስልና የድምፅ ያላቸው። ሌሎቹ ግን በሰነድ ማስረጃነት ለተከሳሾች አስቀድሞ የተሰጡት ማስረጃዎች በሶፍት ኮፒ የያዙ ናቸው የሚል ነገር ነው። ፍርድ ቤቱ ይህንን እንዲለይ አቃቤ ሕግ እድል ሰጥቶታል፣ ግን መለየት አልቻለም። መጨረሻ ለማንኛውም 3 ምስክሮች ከተሰሙ በኋላ አቃቤ ሕግ ምን እንደሚደረግ እንደሚያሳስብ ሲጠየቅ አሁንም ቀሩኝ የሚሉኝ ምስክሮች ስላሉ እነሱን ፖሊስ አፈላልጌ አቀርባለሁ ስላለ እንዲያቀርብ ሌላ ቀጠሮ ይሰጥ የሚል ነው። እኛ በዚህ ላይ አቀርበናል።
መልስ አልሰጣችሁም ወይም ጥያቄ አልጠየቃችሁም? የደንበኞቻችሁን መብት ለማስጠበቅ
በቀረቡት ምስክሮች ላይ የመስቀለኛ ጥያቄ በሰፊ የመስቀለኛ ጥያቄ ተነስቷል። ዋናው ነጥብ የነበረው በእርግጥ በተለይ ከተከሳሾች ተያዙ የተባሉ ላፕቶፖች፣ ሲዲዎች በእርግጥ ከእነሱ የተያዙ ለመሆኑ እንዲያረጋግጡ ነበረ። ግን አንደኛ ለምሳሌ ከኤዶም ካሳዬ ሲዲ ተይዟል ተብሎ ነበረ። ነገር ግን ከተያዙት ሲዲዎች ውስጥ የየትኛው ነው የኤዶም ካሳዬ እንዲለይ ተብሎ ምስክሮቹ ምስክሩ ይህን መለየት አልቻለም። እንደዚሁ በተመሳሳይ ላፕቶፕም ከሄዶን ካሳይ ተይዟል ይሄን አይቻለሁ ብሎ ነበረ። ግን ከቀረቡት ላፕቶፖች ውስጥም ይሄ ተለይቶ እንዲታይ ተጠይቆ ነበረ። ይሄንንም የቀረበው ምስክር ማሳየት አልቻለም። ይልቁንም በኤግዚቢቱ ላይ ላፕቶፑ የተስፋለም መሆኑ የተገለጸውን ኤግዚቢት ይሄ ነው ከሄዶም የተያዘው በሚል ነው አቃቤ ሕጉ ማን ነው ምስክሩ መግለጽ የቻለው። እና በዚህ ዙሪያ ላይ መስከረኛ ጥያቄ ተጠይቋል።
ከዚህ በኋላ ምን ተለዋጭ ቀጠሮ ተሰጠ? እንዴት ሆነ መጨረሻው?
እንግዲህ ስለ ቀሪው ሂደት አቃቤ ሕግ አስተያየት ካለው እንዲሰጥ ተጠይቆ፣ ቅድም ለመግለጽ እንደሞከርኩት አንደኛ ቀሪ ምስክሮች አሉኝ አሁንም። ስለዚህ ፖሊስ በተለያየ ስራ ላይ ስለነበረ አፈላልጎ አላመጣም እና ለተጨማሪ ቀጠሮ ይሰጠኝ የሚል ጥያቄ ነው ያቀረበው። ሲዲዩም በተመለከተ አሁንም ሪዞልቭ ያልተደረገ መፍትሄ ያልተደረገ ጥያቄ፣ በአንድ በኩል ኤግዚቢት ነው የሚል ነገር አለ፣ በሌላ በኩል ደግሞ እንደ ሰነድ ማስረጃ ይዘቱ በፍርድ ቤት መታየት አለበት የሚል ጥያቄ ያለው አቃቤ ሕግ እኛ እዚህ ላይ አንደኛ ምስክሮችን በተመለከተ ባለፈው ቀጠሮ ይሄ የዛሬው ቀጠሮ የመጨረሻ እንደሆነ ፍርድ ቤቱ አሳስቦ ነው ለዛሬ የተቀጠረው። ስለዚህ ፍርድ ቤቱ ቃል መከበር ስላለበት ከዚህ በኋላ ለምስክር ተብሎ መቀጠር የለበትም የሚል ጥያቄ አቅርበናል። ሲዲውም በተመለከተም በአንድ በኩል ኤግዚቢት ነው የሚባል ከሆነ ኤግዚቢት ከሆነ እንደ ማንኛውም ወንጀል የተፈጸመበት መሳሪያ ከሚቆጠር በስተቀር ይዘቱ ታይቶ ኮንቴንቱ ላይ ክርክር መደረግ የለበትም። የሰነድ ማስረጃ ነው የሚባል ከሆነ ደግሞ እንደ ማንኛውም የሰነድ ማስረጃ ደርሶን አስተያየት ከሌላው ሰነድ ማስረጃ ጋር አስተያየት ሰጥተንበት ነው ውሳኔ ሊሰጥ የሚገባ የሚል አቤታ ያው ተቃውሞ አቅርበን ፍርድ ቤቱ እንግዲህ በእነዚህ ነጥቦች ላይ ብይን ለመስጠት ለነገ ባዳሪ ቀጥሯል። ስለዚህ ነገ ይቀጥላል ማለት ነው።
ነገ ይቀጥላል ማለት ነው።
ነገ ጠዋት ባዳሪ ተቀጥሯል።
በጣም አመሰግናለሁ አቶ ማ ጌርስልኝ።
እኔም አመሰግናለሁ መለስካቸው።
ክቡራትና ክቡራን፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ምሽት መደበኛ ስርጭታችን ነው። ሰዓቱ 3 ሰዓት ከ37 ደቂቃ ገደማ ያሳየናል። ወደ ዘጋቢያችን ወደ ሄኖክ እንደመሄድ እንደምንችል ንጉሱ እየነገረኝ ነው። ሄኖክ ሰማእግዜር በእሁዱ ምርጫ ዘገባ ስምሪት ላይ ነው የሚገኘው። ሌሎች ዘጋቢዎቻችንም እንዲሁ ከተለያዩ አካባቢዎች ሲዘግቡልን ቆይተዋል። የእሁዱ ምርጫ ሂደት በደቡብ ህዝቦች ክልል ነው ሄኖክ ሲዘግብ የቆየው። ዛሬ ወደ አዲስ አበባ ሲመለስ በጉዞው ላይ የተለያዩ የድምፅ መስጫ ጣቢያዎች እየተዘዋወረ በስፍራው የተለጠፉ ድምፁን ውጤቶች ቃኝቷል። ማምሻውን አግኝቸዋለሁ። ሄኖክ እንደምናመሸ።
እንደምናመሸሽ ቆንጂት፣ እንደምናመሻቸው አድማጮቻችን። እንግዲህ በቅድሚያ ቆንጂት፣ ዛሬ ወደ 400 የሚሆን ኪሎ ሜትር ገስግሼ በየቦታው እያቆምኩ በየሰፈሩ በየጎጡ በየትንንሽ ከተማዎች በ2007 ዓ.ም ባለፈው እሁድ ማለት ነው የተካሄደውን የህዝብ ተወካዮች ምክር ቤት አባላት እንደዚሁም የክልል ምክር ቤት አባላት የምርጫ የድምፅ ቆጠራ ውጤት የህዝብ ማስታወቂያ ፖስተሮች በየምርጫ ጣቢያው ተለጥፈዋል። ቆንጅት እንግዲህ በእያንዳንዱ ምርጫ ጣቢያ እየሄዱ አጠቃላይ ውጤቱን ለማወቅ እነዚህን ቁጥሮች መደመር ያሻል። እንዲያው ነገሩን በዝርዝር ለማስረዳት ለምሳሌ በአንድ ከተማ እኔ በነበርኩበት ሾኔ ከተማ ውስጥ 72 የድምፅ መስጫ ጣቢያዎች አሉ። እኔ ውጤት ለማግኘት የቻልኩት የሰባዎቹን ነው። ግን በነኚህ የድምጽ መስጫ ጣቢያዎች የተሰበሰቡ ውጤቶችን بنመለከት እንግዲህ ፉክክሩ ያለው በሁለት ፓርቲዎች መካከል ነው። በርግጥ አራት ፓርቲዎች የሚወዳደሩ ቢሆንም በመድረክ ፕሮፌሰር በየነ ጴጥሮስ ናቸው እጩ እና ደግሞ በኢሃዲግ በኩል ያለው በደሂደን ኢሃዲግ በኩል ያለው ማለት ነው። በሰባዎቹም የምርጫ ጣቢያዎች እንግዲህ ያለው ልዩነት በእጅጉ ሰፋ ያለ ነው። ቆንጅት እንዲያው ለማነጻጸር ያህል ቁጥሮቹም እጄ ላይ አሉና እንግዲህ እኔ በነበርኩበት ሾኔ ከተማ ለምሳሌ ወደ 72 የሚሆኑ የድምጽ መስጫ ጣቢያዎች ናቸው ያሉት። ብዙዎቹ በገጠር አካባቢ ያሉ ስለሆኑ እነኚህን ለመሰብሰብ እንኳን የምርጫ ቦርድ በዛሬው ዕለት ራሱ ውጤቱን ዘርዝሮ ለማሳወቅ አልቻለም። ምናልባት በገጠር አካባቢ ያሉ ድምጾች በሚመጡ ጊዜ ያኔ የሚያሳውቁት ይሆናል። ግን በሰባዎቹ ድምጽ መስጫ ጣቢያዎች የተሰበሰቡትን ጊዜያዊ ውጤቶች በነገሮች ላይ ቆንጅት የኢትዮጵያ ምርጫ ቦርድ ማንም ሰው ውጤት የማሳወቅ መብት የለውም በማለት በተደጋጋሚ ሲገልጽ ቆይቷል። የሀገር ውስጥ የመገናኛ ብዙሃንም ውጤቶችን እየገለጹ አይደለም። ነገር ግን በነኚህ የቦርዱ ጽፈት ቤት ወይም ደግሞ በቦርዱ ጽፈት ቤትና የምርጫ ጣቢያዎች አስፈጻሚዎች የሚለጠፉት ውጤቶች ለህዝብ ይፋ የሆኑ ስለሆኑ እኛም እነዚህን ቁጥሮች ስንገልጽ በነኛ የድምጽ መስጫ ጣቢያዎች የተገኙ ውጤቶች እንጂ አጠቃላይ ውጤቶችን የሚያሳዩ አይደሉም። ለምሳሌ ፕሮፌሰር በየነ ጴጥሮስን እና የኢሃዲጉን እጩ አቶ ዮሴፍ ዳይሞን በነፍለከት በ01ሀ የምርጫ ጣቢያ 1051-171 በ01 ለ991 ለ81 በጣም ሰፊ በሆኑ ልዩነቶች ነው እንግዲህ በሾኔ የተመለከት ነው። በሌሎች አካባቢዎችም እንግዲህ ዛሬ ማለዳ ጧት በተነሳሁኝ ጊዜ አምስት የተቃዋሚ ፓርቲዎች የተሳተፉበት በወላይታ ሶዶ ዞን ልዩ ዙሪያ ሁለት ቁጥር በሚባል በጌዶ አካባቢ የምርጫ ጣቢያ የኢሃዲጓ ወይዘሮ አስቴር ዳዊት ሾቴ 724 ድምጽ ሲያገኙ የኢዴፓ፣ የሰማያዊ ፓርቲ፣ የመኢአድ፣ የኢስዴሃግና የዋህዴግ ተቃዋሚ ፓርቲዎች 0 ነው ያገኙት። አምስቱም የፖለቲካ ፓርቲዎች
ምንም አይነት ድምጽ አላገኙም።
ለህዝብ ተወካዮች ምክር ቤት ሰማያዊ ፓርቲ በተለይ ለህዝብ ተወካዮች ምክር ቤት ሳይሆን ለክልል ምክር ቤት 3 ነጥብ ሲያገኝ የኢሃዲግ 3ቱም እጩዎች 119 118 እና 117 ድምጽ በማግኘት ያለፉበት ሁኔታ ነው የሚገኘው። ሰማያዊ ፓርቲ፣ መኢአድ ሁለት የመኢአድ እጩዎች አሉ፣ ምንም አይነት ድምጽ አላገኙም በዚህ የምርጫ ጣቢያ ማለት ነው። እንግዲህ በአጠቃላይ ይሄ በአንድ የምርጫ ጣቢያ ብቻ የተመለከትኩት አይደለም። በሌሎች የምርጫ ጣቢያዎችም እንደዚሁ ወላይታ ጌዶ አካባቢም ተመሳሳይ ውጤት ነው የታየው። አለፍ ብለን ደግሞ ቦዶቲ የምትባል ከተማ ከወላይታ በወላይታ ሶዶና በሾኔ መካከል ያለች የወላይታ ከተማ ነች። የኢሃዲጉ አቶ አማኑኤል አብርሃም ወደ 1182 ድምጽ ሲያገኙ አቶ ዮሴፍ ክንፌ ደግሞ የመድረክ ተወዳዳሪ ናቸው፣ 1 ድምጽ ነው ያገኙት። በዚሁ የምርጫ ጣቢያ ለክልል ምክር ቤት ኢሃዲግ 3ቱንም ሲያሸንፍ ተቃዋሚዎች ምንም አላገኙም። እንግዲህ በአጠቃላይ ይሄ ብቻ አይደለም። ጉራጌ ዞን ውስጥ ገብቻለሁ። በጉራጌ ዞን በተለይ አላባም አካባቢ ተመሳሳይ ነው። ጉራጌና አላባ ቅርብ ለቅርብ ናቸው። አንደኛ አቶ ኑረዲን ሐሰን የኢሃዲግ ተወዳዳሪ ናቸው። መድረክ እዚህም ላይ ቀርበው ምንም ድምጽ አላገኘም በዚህ የምርጫ ጣቢያ። በአጠቃላይ ስንመለከተው በተለይ በደቡብ ኢትዮጵያ እኔ በተጓዝኩባቸው የድምጽ መስጫ ጣቢያዎች አሁን ፊት ለፊቴ ደግሞ የስልጤን አውጥቻለሁኝ። ኢሃዲግ 111 ድምጽ አግኝቷል በቅባት በምትባል አንዲት የድምጽ መስጫ ጣቢያ። በአጠቃላይ ስንመለከት በእነኚህ በወሰድኳቸው ሳይንሳዊ ሆኖ አይደሉም እነኚህ ውጤቶች፣ ወይም ደግሞ በኢትዮጵያ ምርጫ ቦርድ በይፋ የተገለጹ ውጤቶች አይደሉም። አጠቃላይ ውጤቱንም የሚያሳዩ አይደሉም። ነገር ግን ኢህአዴግ አብዛኛውን ድምጽ ወስዷል ስንል ምናልባት ከሾኔ በስተቀረ በሌሎቹ አካባቢዎች ወይ አንድ ወይ ምንም ድምጽ ነው ያገኙት የተቃዋሚ ተወዳዳሪዎች። ቆንጅት፣
በሌሎች አካባቢዎች እነዚህ እንግዲህ አንተ የተዘዋወርክባቸው ስፋት ያላቸው ስፍራዎችና ብዛት ያላቸው የምርጫ ጣቢያዎች ላይ ያገኘሃቸው ውጤቶች ናቸው። በተቀረው የኢትዮጵያ አካባቢስ ምን ሰምተሃል?
እንግዲህ እኔ የሄድኩባቸው አካባቢዎች አይደሉም፣ ግን አድማጮችም እንደሚያውቁት የአሜሪካ ድምጽ ሬዲዮ ይህንን ምርጫ በቡድን ስራ ነው ዘገባ ሲያቀርብ የቆየው። ከመቀሌ ጀምሮ በአዲስ አበባ መልስካቸው አመሃለ እንደዚሁም አልፎ ደግሞ እስክንድር ፍሬው ወደ አምቦ ተጉዞ ያሉትን ውጤቶች ሲመለከት ነበር። ከእስክንድር ባገኘኋቸው መረጃዎች መሰረት አምቦ እስካሁን በግልጽ የታወቀ ነገር የለም። ልዩነቱም እንደዚህ የሰፋ አይደለም። በመቀሌ አንዳንድ ውጤቶችን በማህበረሰብ ድረገጾች ተመልክቻለሁኝ። በጣም ሰፊ የሆነ ልዩነት ነው የተመለከትኩት። ለምሳሌ በአንድ የድምፅ መስጫ አካባቢ አቶ ገብሩ አስራት ምንም ድምፅ አላገኙም። እንደዚህ አይነት ተመሳሳይ ሁኔታዎችን የተለያዩ ጋዜጠኞች በተጓዙባቸው አካባቢዎች ወይ አንድ ድምፅ ወይ ምንም ድምፅ በምርጫ ጣቢያዎች የተመዘገቡባቸው ናቸው። ቆንጅት፣
ምርጫ ቦርድ ጊዜያዊ ውጤቶችን የድምፅ ውጤቶችን ከሶስት እስከ አምስት ቀናት ባለው ጊዜ ውስጥ አሳውቃለሁ ብሎ ነበረ።
እስካሁን የተሰማ የለም። እንግዲህ የምርጫ ቦርድ ከሶስት እስከ አምስት ቀናት እስካሁን የሰማሁት የለም። ቆንጅት፣ ልክ ነው። ቆንጅት፣ እንግዲህ በአንዳንድ አካባቢዎች ተቃዋሚዎች ያሰሟቸው ቅሬታዎች አሉ። በተለይ የመንግስት ባለስልጣናት መራጮችን አስፈራርተዋል፣ በቅርብ ያሉ የሚሊሻና ታጣቂዎችም እንደዚሁ አስፈራርተዋል የሚል በተለይ በሾኔ በዛ አካባቢ የመድረክ አስተባባሪ የሆኑት ገልጸውልኛል። ከዛ በተጨማሪ አንዳንድ የምርጫ ታዛቢዎች ከድምፅ መስጫ ጣቢያዎች ተባረዋል፣ በኃይል ተባረዋል የሚል በተለይ 22 የምርጫ ጣቢያዎችን ነው የሚገልጹት ከ72ቱ። እንደዚሁም ደግሞ በአንዳንድ አካባቢዎች የድምፅ መስጫ ካርዶችን የማጨቅ ውንጀላዎችን አቅርበዋል። እነዚህን ሁኔታዎች ቆንጅት በእለቱ በድምፅ እየተዘዋወርን በገጠር አካባቢዎች፣ በከተማ አካባቢዎች የምርጫ ታዛቢዎችን የተቃዋሚ ፓርቲ እንደዚሁም የገዢው ፓርቲ እንደዚሁም የምርጫ አስፈጻሚዎችን ያነጋገርንበት ሁኔታ አለ። እኛ በተዘዋወርንባቸው አካባቢዎች በተለይ ጥቆማ ደርሶን በሄድንባቸው አካባቢዎች ይሄ ጥቆማ የደረሰን በተቃዋሚ ፓርቲዎቹ ነው ያሉት። በቦታው ደርሰን ስንገኝ እውነት ሆኖ አላገኘነውም። ይህንንም ሌሎች የተቃዋሚ ፓርቲዎች ደጋፊዎች በምስክርነት እየገለጹት ነው። ይህንን ጥያቄ ወስደን እንደገና ተመልሰን አነጋግረናቸው ነበር። እነሱ እንደሚሉት ከሆነ የራሳቸው የመድረክ ታዛቢዎች ራሳቸው በገንዘብ በስራ እየተደለሉ የተሰጣቸውን ኃላፊነት የዘነጉበት ሁኔታ እንዳለ ገልጸውልናል። ቆንጅት፣
ሄኖክ ሰማእግዜር ከአዲስ አበባ በጣም አድርጌ አመሰግናለሁ።
አመሰግናለሁ ቆንጅት፣
ደህና እደር።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ይቀጥላል። በዚሁ በኢትዮጵያ ምርጫ ዙሪያ ወደ ተካሄደ ውይይት እናልፋለን። የዘንድሮው የኢትዮጵያ ብሔራዊ ምርጫ ተካሂዷል። የምርጫውን ሂደት የታዘበው ብቸኛ ዓለም አቀፍ ተቋም ደግሞ የአፍሪካ ኅብረት ነው። ለወትሮ የኢትዮጵያ ምርጫዎች ይታዘቡ የነበሩትና አሁንም በዓለም ዙሪያ እየተንቀሳቀሱ የሚታዘቡት የአውሮፓ ኅብረትና የአሜሪካው ካርተር ማዕከል አልተገኙም። ለምን? ለመሆኑ የኢትዮጵያ መንግሥት አሁን ባለው አቋሙ ዲሞክራሲያዊ፣ ፍትሐዊና ነፃ ምርጫ ለማካሄድ ብቁ ነውን? በእነዚህና ሌሎችም ከምርጫ ጋር የተያዙ ጥያቄዎችን አንስቶ ሰለሞን አባተ የአውሮፓ ፓርላማ አባሏን አና ጎሜሽንና በደቡብ ሱዳን የፕሬዝደንቱ ልዩ አማካሪውን ቴዎድሮስ ዳኘን ከምርጫው ቀደም ሲል አነጋግሮ ነበር። ይቀጥላል።
የአውሮፓ ኅብረትና የአሜሪካው የካርተር ማዕከል ያለፉ የኢትዮጵያ ተከታታይ ምርጫዎችን ታዝበዋል። የየራሳቸውን ሪፖርቶችም ሲያወጡ ነበር። የአውሮፓ ኅብረት የታዛቢዎች ቡድን ከ1997ቱ ምርጫ በኋላ ባቀረበው የትዝብት ሪፖርቱ ምክንያት ቡድኑና የቡድኑ መሪ አና ጎምሽ ከኢህአደግ ጋር እጅግ የተካረረ አንተ አንቺ ተባብለው የተጣሉበት ጸብ ውስጥ ገብተዋል። እንዲያም ሆኖ ግን የአውሮፓ ኅብረት የዛሬ 5 ዓመት የተካሄደውን የፓርላማ ምርጫ ታዝቧል። በዚህ ዓመት ግን አልተገኘም። ለምን? ሚስ አና ጎምሽ የአውሮፓ ፓርላማ አባል፣ የፓርላማው የውጭ ጉዳዮች እንዲሁም የሲቪክ ነጻነቶች፣ የፍትሕና የሀገር ውስጥ ጉዳዮች ኮሚቴዎችም አባል ናቸው። ለምን ምርጫውን ላለመታዘብ ወሰናችሁ ስል የጠየኳቸው ከምርጫው ቀደም ብዬ ነበር።
Actually, this week in the European Parliament plenary, we had a debate about these elections. I mean, what are called elections, but are indeed a farce. And that is the reason.
በዚህ ሳምንት የአውሮፓ ፓርላማ ባካሄደው ስብሰባ ላይ ስለዚህ ምርጫ ስለሚሉት ነገር ግን ቧልት የሆነ ነገር ክርክር አካሂደን ነበር። በዚህም ምክንያት ነው የአውሮፓ ህብረት ላለመሄድና ያንን ቧልት የዲሞክራሲያዊ ምርጫን አነስተኛ መመዘኛዎች የማያሟላ ነጻና ፍትሃዊ ነው የማይባል ምርጫ ላለመታዘብና የማይገባውን እውቅና ላለመስጠት የወሰን ነው።
ሚስ ጎምሽ፣ ምርጫው ሳይካሄድ እናንተም ላለመታዘብ ወሰናችሁ። ቧልት ስለመሆኑ እንዴት አወቃችሁ?
How do we know it? Because already in 2005 and then in 2010 we sent election observation missions and
እንዴት ነው ያወቅነው? በ1997 ዓመተ ምህረትና በ2002 ዓመተ ምህረት የምርጫ ታዛቢ ልዑካንን ልከን ነበር። መንግስቱ ሪፖርቶቹን አልተቀበላቸውም። ሪፖርቶቹን ለማድረስ እንኳን ወደ ሀገሪቱ ተመልሰን መሄድ አልቻልንም። በርግጥ ሪፖርቶቹ ትችቶች ነበሯቸው። በተለይ በ1997 ሰው ወደ አደባባይ ግልብጥ ብሎ ወጥቶ ነበር። ምክንያቱም ያኔ አዲስ አበባ ላይ ተቃዋሚዎች በከፍተኛ ልዩነት እየመሩ መምጣታቸው እየታወቀ ሲመጣ መንግስቱ ተመልካቾችን አባረረና ቆጠራውን ቀጠለ። ከዚያም ቆጠራውን እንዳሻቸው አደረጉት።
And then, of course, there was also massacres, persecution of the opposition, arrest of the whole opposition, elected members.
ከዚያ በኋላም ጭፍጨፋዎች ተካሄዱ። ተቃዋሚዎችን ማሳደድ ተያዘ። የተመረጡት የተቃዋሚ አባላት ታሰሩ። በህዝቡ የተካሄዱ አግባብ የነበራቸውን እንቅስቃሴዎች ገዢው ፓርቲ ተጠቀመባቸው። ከዚያም በ2002 ዓመተ ምህረት የታዘብነው ተመሳሳይ ሁኔታ ነበር። ስለዚህ የአውሮፓ ፓርላማ አባላት ለአውሮፓ ህብረት የውጭ ግንኙነቶች ከፍተኛ ተጠሪ ደብዳቤ ጽፈን ይህኛው ግንቦት 16 የሚካሄደው ምርጫ ነጻ ስለማይሆን ለገዢው ፓርቲና ለዚያ ቧልት የህጋዊነት ወይም የእውቅና ማህተም ሊሰጥ የሚችል ታዛቢነት ላይ መሳተፍ እንደሌለብን አሳወቅን።
ሚስ አና ጎምሽ የ1997ቱ ምርጫ ታዛቢ ቡድን መሪ እንደነበሩ፣ የአውሮፓ ህብረት ያኔ ወደ 200 የሚሆኑ ታዛቢዎችን ማሰማራቱን፣ የካርተር ማዕከልም መገኘቱን አስታውሰዋል። ምንም እንኳ አሉ ጎምሽ፣ ሪፖርቶቹ በዲፕሎማሲያዊ ቋንቋ የተጠናቀሩ ሆነው ቢቀርቡም ተመሳሳይ ነበሩ። ያኔ ከተቃዋሚዎቹ መሪዎችና ከመደበኛ ዜጎችም ጋር መወያየታቸውንና ተቃዋሚዎቹ በመሳደድ ምክንያት ቢሮ እንኳን መክፈት አለመቻላቸውን፣ የቤት ባለንብረቶች በፍርሃት ምክንያት ሊያከራዩቸው እንኳን እንደማይፈልጉ እንደነገሯቸውም አስታውሰዋል። አሁንም አሉ ጎምሽ
And of course the number of journalists and bloggers in jail as in Greece not diminished. I remember people like Iskender Nega, that brave young journalist.
እንደ እውነቱ እስር ቤት ያሉ ጋዜጠኞችና ብሎገሮች ቁጥር ጨመረ እንጂ አልቀነሰም። እስክንድር ነጋ፣ ያቺ ጀግና ሪዮት አለሙ፣ ሌሎችም ጀግኖች በሐሰት የሽብር ፈጠራ ክሶች ታስረዋል።
All they want is indeed decent life and justice and freedom for their people. And that hasn't improved on the country and even
እነሱ የፈለጉት እኮ ለህዝቡ የተረጋጋ ህይወት ፍትህና ሰላም እንዲኖር ነበር። ያ ሁኔታ አሁንም እንኳን ለዚህ ምርጫ ተብዬ በዋልተኛ ምርጫ ዝግጅት ሲደረግ እንኳን አልተሻሻለም።
ተቃዋሚዎች ሮሮዎቻቸውን ሲያሰሙ መቆየታቸውን፣ የምረጡኝ ዘመቻዎቻቸውን በነጻነት ማካሄድ አለመቻላቸውን፣ በዲሞክራሲያዊው መስክ መጥበብ ምክንያት መንግስታዊ ያልሆኑ የልማትና የሰብአዊ መብቶች ድርጅቶች በነጻነት ለመናገርና በሀገሪቱ ክንዋኔዎች ውስጥ የሰፋ አስተዋጽኦ እንዳያበረክቱ መታገዳቸውን ዘርዝረዋል አና ጎምሽ። በሌላ በኩል ግን ሚስ ጎምሽ ኢትዮጵያ እኮ በልማት እየገሰገሰች ያለች መሆኗ በዓለም እየተወራላት ነው።
We know that Ethiopia is portrayed as a model of development and it's unfortunate that it is not the case.
ኢትዮጵያ የልማት ማሳያ እንደሆነች ተደርጎ እየተነገረላት መሆኑን እናውቃለን። ይህ ግን እውነት አይደለም። ምክንያቱም አብዛኞቹ አሃዛዊ መረጃዎች ሙሉ በሙሉ የሐሰት ናቸው። የአውሮፓ መንግስታትና የአሜሪካ መንግስት በእነዚህ ሁኔታዎች ላይ አይኖቻቸውን መጨፈናቸው እናም በልማቱም ይሁን በዲሞክራሲው የሚተማመኑበት አጋር አስመስለው ከኢትዮጵያ መንግስት ጋር መስራት መቀጠላቸው ፍጹም አሳፋሪ ነው።
የኢትዮጵያ መንግስት ልማታዊም ዲሞክራሲያዊም አይደለም ብለዋል ሚስ ጎምሽ። ያለፈው ሳምንት የአውሮፓ ፓርላማ የኢትዮጵያን ምርጫ ላለመታዘብ የወሰነው ብዙ ክርክር ከተካሄደ በኋላ እንደሆነ ተናግረው፣ በዚያ ክርክር ወቅት የፈረንሳዩ ለፔን እና የብሪታንያው ዩኪፕን የመሳሰሉ ተስፈንጣሪ ቀኝ ክንፈኛ ፓርቲዎች ድንገት ተነስተው የኢትዮጵያው እንደ እውነቱ ባይሆንም ግራ ነጠቅ ነኝ የሚለው አገዛዝ ደጋፊዎችና ተሟጋቾች ሆነው ታይተዋል ብለዋል። በሌላ በኩል ግን ሚስ ጎምሽ የኢትዮጵያ ሕዝብ የተሻለ አስተዳደር ይገባዋል እያላችሁ የአውሮፓ ፓርላማ ሰዎች የኢትዮጵያን ሕዝብ ክዳችሁታል። ተገኝታችሁ ምርጫው በትክክል ካልተካሄደ ስህተቱን ተከታትላችሁ እንደመዘገብ ቀድማችሁ ቧልትና ነጻ ያልሆነ ብላችሁ በመፈረጅ ለመቅረት ወሰናችሁ ለሚላችሁ ተቺ ምን መልሳላችሁ?
No, that is not true. Indeed, we in the European Parliament conveyed by letter.
አይ ይሄ ትክክል አይደለም። እኛ የአውሮፓ ፓርላማ አባላት ከጥቂት ወራት በፊት ለአውሮፓ ህብረት ከፍተኛ ተጠሪ በጻፍነው ደብዳቤ ላይ ለምን ህብረቱ ምርጫውን መታዘብ እንደማይገባው ስንጠቅስ የኛን እዚያ መገኘት የኢትዮጵያና ሌሎችም የአውሮፓ መንግስታት ኢትዮጵያ ውስጥ ዲሞክራሲ ያለ ለማስመሰል እንደሚጠቀሙበት ከ1997 እና ከ2002 ልምዳችን የምናውቅ መሆኑን ገልጸናል። በመቅረታችንም ለማሳየት የፈለግነው ይህንኑ ነው።
አሁን የአውሮፓ ህብረት ታዛቢዎች እንዳለመላክ የወሰነው የገንዘብ ችግር ስላለበት ነው እያለ መንግስቱ የሐሰትና ስቅኝ መረጃ እንደሚያስተላልፍ እናውቃለን ያሉት ጎምሽ የቀሩት በበጀት እጥረት ሳይሆን በፖለቲካ ውሳኔ መሆኑን አስረግጠው ተናግረዋል።
So now the lightest spin probably of the government is to pretend that we have failed the people.
እና አሁን እኛ ህዝቡን እንደከዳ ነው አድርጎ መንግስቱ ሊጠመዝዝ ይፈልጋል። የለም የለም አይመስለኝም። ኢትዮጵያ ውስጥ የአውሮፓ ህብረት አባል ሀገሮች ኤምባሲዎች አሉ። እነሱ ይናገራሉ። በርግጥ ቋንቋዎቹ በዲፕሎማሲ የተካኑ ናቸው። በአውሮፓ ህብረት በራስ ውስጥ ተቃርኖ እንዳለ ማውቃለሁ። እውነት የሚናገሩ አሉ፣ እውነቱን የማይናገሩም አሉ።
ታዝበን የምርጫ እክሎች ነበሩ የሚል ሪፖርት በማውጣት ያለፉ ሁለት ምርጫዎችን ገንቢ ትችቶችን የያዙ ሪፖርቶች እንኳን ላልተቀበለ መንግስት መሳሪያ ለመሆን በአሁኑ አጋጣሚ ራሳችንን አሳልፈን አንሰጥም። አሁን ጫወታ የለም ብለዋል ጎምሽ። የማንሄደው ዲሞክራሲያዊ ሊሆን እንደማይችል ቀድመን ለምናውቀው ምርጫ የውቅና ማህተም ላለመስጠት ነው።
There cannot be democratic elections in a country which jails full of journalists and bloggers.
ቁጥራቸው የበዛ ጋዜጠኞችን ብሎገሮችንና የመብት ተሟጋቾችን በመታሰር ሀገር ውስጥ ዲሞክራሲያዊ ምርጫዎች ሊካሄዱ ከቶ አይቻልም።
ለመሆኑ እናንተ ይህ ምርጫ ፍትሃዊና ነጻ አይሆንም ብላችሁ ስትወስኑ የምርጫው ውጤት ምንም ይሁን ምን አትቀበሉም ማለት ነው? በዚያ ውጤት መሰረት ወደ ስልጣን ለሚወጣው መንግስት እውቅና ተነሳላችሁ ማለት ነው? ጎምሽ ለዚህ ሲመልሱ አሁን ጥያቄው እውቅና እንሰጣለን ወይም አንሰጥም አይደለም። ይሁን እንጂ ቀጠሉ።
This government cannot pretend to be legitimate on the basis of democratic elections.
ይህ መንግስት ዲሞክራሲያዊ ምርጫ አካሂጃለሁ በሚል እውቅና ያለው ማስመሰል አይችልም። ግንቦት 16 የሚደረገው ምርጫ የዲሞክራሲያዊ ምርጫ እውነተኛ መገለጫ አይሆንም።
ይሁን እንጂ አሉ አና ጎምሽ ኢትዮጵያ በአካባቢውና በአህጉሪቱ ባላት ስትራቴጂካዊ ጠቀሜታ ምክንያት የአውሮፓ ህብረት አብሯት ሊሰራ ይፈልጋል። አብሮ የመስሪያ መስኮቹንና የሥራ አይነቶቹን ግን በዝርዝር አልገለጹም። ቴዎድሮስ ዳኘ በአሜሪካ የተወካዮች ምክር ቤት ውስጥ የአፍሪካ ስፔሻሊስት ወይም ባለሙያ ሆነው ለ24 ዓመታት ሰርተዋል። የዛሬ 3 ዓመት የተባበሩት መንግሥታት ድርጅት ቀጥሯቸው ለደቡብ ሱዳን ፕሬዚደንት ሳልቫኪር ልዩ አማካሪ አድርጎ መድቧቸዋል። አቶ ቴዎድሮስ ዳኘ በተጨማሪም የአፍሪካ ስደተኞችና የጉዳት ሰለባዎች መርጃ ፈንድ አቋቁመው ይንቀሳቀሳሉ። አቶ ቴዎድሮስ የኢትዮጵያን የፓርላማ ምርጫ ተከታትለው እንደሆነ ጠይቄያቸው ነበር።
ምርጫው እንደሚካሄድ አውቃለሁ። እዛም የነበርኩኝ ጊዜ አንዳንድ ንግግር እሱን በተመለከተ ሰምቻለሁ። አንዳንድ የመንግስት ኦፊሻሎችም ጋር ተገናኝቻለሁ። ተቃዋሚ ኃይሎችም እንደዚሁም ደግሞ አቨሬጅ የሆኑ ኢትዮጵያኖች ምንም ውስጥ የሌሉበት ግን ክሎስሊ ፎሎ አላደረግኩትም።
አቶ ቴዎድሮስ የአፍሪካ ሁኔታ በአጠቃላይ እየተሻሻለ መሆኑንና አህጉሪቱ የዛሬ 20 ዓመት ከነበሩባት የጦርነት ወይም የውስጥ ብጥብጥና የመፈንቅለ መንግስት አባዜዎች በብዙ መለወጧን ተናግረዋል። ብዙ ሀገሮች ወደ ዲሞክራሲያዊ ስርዓት እየተሸጋገሩ መሆኑን፣ ምርጫዎችና የስልጣን ሽግግሮች ሰላማዊ እየሆኑ መምጣታቸውን፣ በመላ አህጉሪቱ ያለውን ሁኔታ እየዳሰሱና ጎረቤት ሀገሮችን ኬንያና በጦርነት ስትታመስ የኖረችውን ሶማሊያን ሳይቀር እንደ ማሳያ እየጠቀሱ አብራርተዋል። ወደ ኢትዮጵያ መለስ አልና ለመሆኑ ቴድ በኢትዮጵያስ የዛሬ 20 ዓመትና ከዚያ በፊት ከነበረው ሁኔታ የዲሞክራሲያዊና የሰብአዊ መብቶች አያያዝ ፖለቲካው የተሻለ ነው ብለው ያስባሉ አልኳቸው።
ይመስለኛል እኔ አክሮስ ኢትዮጵያ ስመለከተው አንዳንድ የነበሩ ጦርነቶች ቆመዋል። ዌስተርን ኢትዮጵያም ቢሆን ወደ ኦጋዴንም ቢመለከት መንግስት ፍላጎቱን አሳይቷል። ተቀምጠው መነጋገር እንደሚፈልጉ ከኦጋዴን ናሽናል ሊበሬሽን ፎንድ ጋር። ሌላም ቦታ ብትመለከተው ስታቢሊቲ አለ። መንገድ ላይ ሄደህ የምትታሰር ነገር የለም። ሰው ስራውን ይሰራል፣ ትምህርቱን ይማራል። ያ እኔ እንደ ፕሮግረስ ነው ብዬ ነው የማየው። ኦፍኮርስ የሂውማን ራይትስ አድቮኬትስ ኦር ተቃዋሚ ኃይሎች ሞር ኖሌጅ ይኖራቸዋል። ስለዚህ እና የኔ አሰስመንት ከእነሱ አሰስመንት ጋር ሊለያይ ይችላል። ግን እኔ አዝ አን ኦብዘርቨር ስመለከተው ኦቨሮል ፒክቸሩ ደህና ነው ብዬ ነው የምለው። ኢቨን ኮምፔር ቱ 5 ይርስ አጎ 7 ይርስ አጎ ያለው ሁኔታ
ከአምስት ዓመትና ከሰባት ዓመት
በጣም ሞር ስቴብል ነው። እራሱ አሁን ለምሳሌ ስትመለከተው ትራንዚሽኑ ፕራይም ሚኒስተር መለስ ከሞተ በኋላ ወደ አሁን ላሉት ፕራይም ሚኒስተር ትራንዚሽኑ ፒስፉል ነበረ። ኦፍትን ኢን አፍሪካ ኢን ዘ ፓስት አይዘር ኢንተርናሊ ኦር ከሚሊተሪ ገብቶ ረብሻ የሚነሳበት ነገር ነው። ያ አይ ቲንክ ሹድ ቢ ሲን አዝ አ ፕሮግረስ ኤንድ ማቹሪቲ ነው ብዬ ነው የምለው። ሌላው ምንድን ነው? ኢትዮጵያ ኤሌክሽን ይደረጋል። ኢፒአርዲኤፍ ዶሚናንት ነው። ግን ይሄ ዶሚናንት የሆነው I think we should be careful not to blame entirely political space ተዘግቷል opposition አራስ ይደረጋል ብሎ መገምገም ትክክል አይደለም ብዬ ነው። ዛሬም 5 አመት እንዳልኩት ኮንግረስ ተስተፋይ ሳደር ተቃዋሚ ኃይሉም ሪስፖንሲቢሊቲ መውሰድ አለበት። ብዙዎቹ ውጪ ነው ያሉት። ብዙን ጊዜያቸውን የሚያሳልፉት እርስ በርሳቸው ሲጣሉ ነው። እነሱ ያቀረቡት ቪዥን ለሀገሪቷ ብዙም የሚታየልና ያየሁትም የለም። እንዴት ተብሎ ነው ደን ኤሌክሽን ሲደረግ ለማሸነፍ የሚቻለው? የዛ ዊክነስ የዛ ሪዛልት ሁሉ ጊዜ መታየት ያለበት ኖት ጀስት ተቃዋሚ ኃይሎች እንደሚሉት አራስ ተደርገናል ኖ አራስ መንግ ሊኖር ይችላል። ግን እነሱ ያደረጉት ነገር ኮንትሪቢዩት አድርጓል አላደረገም ተብሎ ደግሞ መጠየቅ አለበት። ኢን ማይ ቪው የዛሬ 5 አመት እንዳልኩት አሁንም እላለሁ ብዙውን ጊዜ የታለፈው እርስ በርስ ይጣሉና እንደ ቫስ ማጆሪቲ ደግሞ ውጪ ነው ያሉት። አራስ አይደረጉም ለማለት ሳይሆን ኤግዛጀሬት ባናደርገው ጥሩ ነው ነው የምለው።
ለመሆኑ ከዚህ አጠቃላይ ግምጋሜው አቶ ቴዎድሮስ ኢትዮጵያ በአሁኑ ጊዜ ነጻ ፍትሃዊና ዲሞክራሲያዊ ምርጫ ለማድረግ የሚያስችል የፖለቲካ ዝግጁነት ወይም ተክለቁመና አላት ብለው ያምናሉ?
ዌል ስትራክቸሩ አለ፣ ኦብዘርቨሮች ይኖራሉ፣ የኤሌክቶራል ኮሚሽን አለ። የተቃዋሚ ኃይሎች ያላቸውን ኮምፕሌንት አቅርበዋል ፐብሊክሊም፣ ያ ቴሌቪዥንም ላይ ወጥቷል። እና ፎር ሚ የለም ለማለት አንድ ሰው ኤቪደንስ አምጥቶ ኮምፕሌንት እንዲያደርገኝ ያስፈልጋል።
ስለዚህ አለ
አለ ዴፊኒትሊ አለ። ግን ብትለኝ የተቃዋሚ ኃይሉ ጠንካራ ነው ወይ? ተቃዋሚ ኃይሉ ብዙ ኩርሲዎች ፓርላመንት ውስጥ ሊወስድ ይችላል? መልሱ ኦፍኮርስ አይደለም ነው። የትኛው ተቃዋሚ ኃይል ነው ስትሮንግ ፕሬዘንስ አዲስ አበባ ብቻ ሳይሆን ጠቅላላ በአገሪቷ ውስጥ? ያ ስትራክቸር ከሌለ ኮምፒት ለማድረግ ከባድ ነው፣ ለማሸነፍም በጣም ከባድ እየሆነ ነው የሚመጣው።
ሚስ አና ጎምሽንና አቶ ቴዳኘን ለጊዜና ለማብራሪያዎቻቸው አመሰግናለሁ። በምጭ ዘገባ የአውሮፓ ህብረት ግምገማ ከምርጫው በኋላ ምን እንደሚመስል ለመቃኘት እንሞክራለን። ጤና ይስጥልኝ። ለአሜሪካ ድምፅ ሶሎሞን አባተ ዋሽንግተን።
እናመሰግናለን ሶሎሞን አባተንና እንግዶቹን። አሁን ደግሞ እስኪ የቻልነውን ያህል የእናንተን አስተያየቶች በኢሜይል ላካችኋቸውን እናሰማ።
ቆም ብለን ግራና ቀኙን እናስተውል ብለዋል አቶ ገረመው ከጀርመን። የኢህአዴግ መንግሥት ጉድለትና ችግር የለበትም አይደለም የምንለው እውነተኛ ኢትዮጵያዊ የሚለው የፍትሕ የመልካም አስተዳደርና የሥርዓት ችግሮች በግልጽ አሉ ነው። እነዚህ እስኪስተካከሉ ድረስ ደግሞ ሳናቋርጥ እንጩህ፣ እንወያይ፣ ከዚያም አማራጭ ሐሳብ እናቅርብ። መንግሥት የሚሠራቸውን ማናቸውንም ሥራዎች ሁሉ የምንቃወምና የምናንቋሽሽ ከሆነ ግን ጤንነት አይደለም። ከዚህ ጥላቻ አስተሳሰብ እንውጣ፣ የትም አያደርሰንም። ፖለቲካ ማለት ሁሉንም መቃወም ብቻ አይደለም ብለዋል።
ሌላው አድማጭ ፍትሐዊ እንዳልሆነ ሙሉ በሙሉ ባምንም ከመምረጥ ግን አልቀረሁም ነበር ብለውናል። የመንደር ካድሬዎች በየቤታችን እየመጡ እንድንመርጥ ሲነዘንዙን አረፈዱ። በምርጫ ጣቢያው በአይኔ ያየሁትን ያስገረመኝን ነገር ልንገራችሁ። እንዲመርጡ ቅድሚያ የሰጠናቸው አንዲት ጠና ያሉ ሴት የአመራር ትምህርቱም አያስፈልገኝም ብለው ከፊቴ ለመምረጥ አለፉ። ወደ ሚስጥር ክፍሉ ሲያመሩ አንድ ቀድሜ የማውቃት ጎረቤቴ የሆነች የኢህአዴግ ካድሬ ተከትላቸው ገባች ይላሉ አድማጩ። የምርጫ አስፈጻሚ ተብላ ይመስለኛል ዩኒፎርሙን ለብሳ ነው የተሰየመችው። እኔ እንዴት እንደምመርጥ አውቃለሁ፣ አታስፈልግኝም ቢሉም አሻፈረኛለች። ቀጥሎ ያለው የሚስጥር ተብዬ ክፍል ሆኜ የምትላቸውን ጆሮዬን ጥዬ መስማት እንጂ ማየት አልቻልኩም። በጣቶ እዚህ ጋር ነክተው እዚህ ጋር ምልክት ያድርጉ ትላቸዋለች፣ ሚስጥር ክፍሉ ውስጥ ማለት ነው። ታዛቢዎች እንደ አንቺ ውጭላቸው ቢሏትም መልስ አትሰጥም። ሴትየዋ የምትላቸውን እሺ እያሉ እንድትወጣ ቢጠብቁም አልሆነም። እኔም ጥበቃው ሰለቸኝ፣ የሄድኩበትን ጨርሼ የወጣሁ በሰማያዊ ብዕሬ ሰማያዊን ፓርቲ መረጥኩ አሉ አድማጩ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ናቸው። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና እደሩ። The Voice of America.